ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች
በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ።
ትዝታ፣ በየቀኑ ይበልጥ ወደማይታወቅ አቅጣጫ እየሄድን ነው ልበል?
ይመስለኛል አሉላ። ኮቪድ-19 ዓለምን ካንበረከከበትና የትየለሌ ጥፋት ከደረሰበት ካለፉት 2 ዓመታትና አሁን ደግሞ ሰሞኑን ሩሲያ ዩክሬንን ከወረረችበት ጊዜ አንስቶ ያ ስሜት ጎልቶ እየተሰማ ይመስላል።
ትክክል ብለሻል ትዝታ። የሆነስ ሆነና የሩሲያ የዩክሬን ወረራ ጦርነት ውስጥ ካሉት ሀገሮች ባሻገር በተቀረው ዓለም የሰው ልጆች ኑሮና የሀገሮች ፖለቲካ ባጭሩም በሕይወት ላይ ምን አይነት ተጽዕኖ ያሳድር ይሆን?
አይ ቲንክ ሉክ፣ ይሄ ማንም ሰው ተዘጋጅቶ የተቀመጠ መልስ የለውም ለዚህ ጥያቄ። በሂደት የምናየው እና የምንመልሰው ጥያቄ ነው። ዋናው ፖይንት ምንድን ነው? ሶሉሽኑ የመንግስት ብቻ አይደለም። ይሄ ሼርድ ኮሌክቲቭሊ በህብረት ሁላችንም ያገባናል፣ ይመለከተናል፣ ፌክት ያደርገናል የምንለው በሙሉ አብረን ተቀምጠን ይህንን መፍትሄ መፈለግ አለበት።
ቻይናና ሩሲያ ይህን አይነት ችግር ይመጣል ብሎ የራሳቸውን የክፍያ መዋቅር አቋቁመው ነበረ እና ይሄ ዝንባሌ በአሁኑ በጦርነቱ ምክንያት ሊጨምር ይችላል። የዓለም የገንዘብ ገበያ ሊከፋፈል እንደሚችል አንዳንድ ምልክቶች ያሉ ይመስለኛል።
አሁን የሩሲያን የዩክሬን ወረራ አንድምታ በሚፈትሸው ውይይት የሚሰሟቸው ድምጾች ናቸው።
የቀደሙት አቶ ገብርኤል ንጋቱ ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይትድ ስቴትሱ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል ባልደረባ፣ ቀደም ሲል ለበርካታ ዓመታት የአፍሪካ የልማት ባንክ ዲሬክተር ጀኔራል ሆነው ያገለገሉ ናቸው።
ሁለተኛው ተናጋሪ ፕሮፌሰር ወርቁ አበራ ይባላሉ። ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር ናቸው። ሰፋ ባለው የምሽቱ ውይይት ይመለሳሉ፣ ጠብቋቸው።
ባለፈው አርብ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስ ሕይወትና ሥራ ለመዘከር በተሰናዳ ዝግጅትም
ከቤተ ክርስቲያኒቱ አባቶች ጋር የተደረገ ውይይት ይዘናል።
ታሪካዊዋ ወርሃ የካቲት ንጉሴ አክሊሉ በአዲስ አበባው መስኮት ዝግጅቱ ወሩን በታሪክ ውስጥ የሚያስቃኝ ቅንብር ይዞ ይቀርባል።
ጤና ይስጥልን፣ እንደምናመሻችሁ፣ እንደምንሰነበታችሁ ክቡራትና ክቡራን አድማጮቻችን።
ከዛሬ እሁድ የካቲት 27 2014 ዓ.ም ልዩ ልዩ ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደንን። አሁን እሁድ ከሆነ ዕለቱ
የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን።
እንዳትሄዱ።
እንደምናመሻችሁ አድማጮች፣ ከምሽቱ ዜና ጋር ሀብታሙ ስዩም ነኝ። ሶማሊያ በሚሊዮኖች የሚቆጠሩ ዜጎቿ ድጋፍ እንዲሹ ባደረገ፣ በሺዎች የሚቆጠሩ ደግሞ በረሃብ ቋፍ ላይ እንዲገኙ ባስገደደ የከፋ ድርቅ ውስጥ ትገኛለች። በአስርት ዓመታት ውስጥ ከታዩት ሁሉ የከፋው ነው በተባለው በዚህ ድርቅ የተጎዱ 4.3 ሚሊዮን ገደማ ሶማሊያውያን መካከል ከ500,000 በላይ እንደተፈናቀሉ የተባበሩት መንግስታት ድርጅት አስታውቋል። ባይዶዋ የተባለችው ከተማ 400,000 ያክል የሀገር ውስጥ ተፈናቃዮችን እንዳስጠለለች የተነገረ ሲሆን በድርቁ የተጎዱ ተጨማሪ ሰዎች ምግብ፣ መጠጥና መጠለያ ፍለጋ ወደ ከተማዋ በየዕለቱ እየጎረፉ መሆናቸውም ተሰምተዋል። የአልሸባብ ታጣቂዎች የረዴት ስርጭትን በማስተጓጎላቸው ባኮክ የተባለውን ክልል የመሰሉ አስፈላጊ እርዳታ እንዳያገኙ እንዳደረገ ለአሜሪካ ድምፅ ምስክርነታቸውን የሰጡ ነዋሪዎች ገልጸዋል። ማሊ የተገደሉባትን ከ20 በላይ ወታደሮች ለማሰብ የሶስት ቀን ብሔራዊ ሐዘን አወጀች። አርብ ዕለት ሞንዶሮ በምትባል ከተማ በሚገኝ የጦር ሰፈር ላይ ጥቃት የተከፈተ ሲሆን 27 ወታደሮች ሲገደሉ 33 ደግሞ ቆስለዋል። ይህን ተከትሎ የማሊ ሽግግር መንግስት ፕሬዚደንት አስሚ ጎይታ ብሔራዊ ሐዘኑን ትናንት አውጀዋል። በሽግግሩ መንግስት መግለጫ መሰረት 7 ወታደሮች እስካሁን ያሉበት አልታወቀም። መግለጫው አክሎም 47 ሽብርተኞች በዕለቱ 23ቱ ደግሞ በቀጣዩ ቀን ጠዋት ተገድለዋል ብሏል። ጥቃቱ የደረሰው በ2020 የአውሮፓውያኑ ዘመን በጉልበት ስልጣን የያዘው ወታደራዊ መንግስት ባሳለፍነው ህዳር የፈረንሳይ ወታደሮች የሀገሪቱን ግዛት ለቀው እንዲወጡ በጠየቀ ማግስት ነው። ቀደም ባለው ጊዜ የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከ4-6 ወራት ባለው ጊዜ ወታደሮቻቸው ማሊን ለቀው እንዲወጡ ማዘዛቸው ይታወሳል። ይሄ ውሳኔ የተሰማው በፈረንሳይና በማሊ መንግስታት መካከል ያለው ፍጥጫ ለወራት ከዘለቀ በኋላ ነው። የፈረንሳይ ጦር ወደ ማሊ የገባው በአውሮፓውያኑ 2013 ዓ.ም ሲሆን ዓላማው በእስላማዊ ታጣቂዎች እጅ ውስጥ የገባውን የሀገሪቱን ሰሜናዊ ክፍል ማስመለስ ነበረ። ከዚያ በኋላ በተከታተሉት ዓመታት ውስጥ ግን ሁለቱም ጦሮች ጥቃቶችን ማስቆም ሳይችሉ ቀርተው እስላማዊ ታጣቂዎች ከሰሜኑ የሀገሪቱ ክፍል ወደ ማዕከላዊ የሀገሪቱ ግዛቶች ተስፋፍተዋል። ዩክሬን አሁን በያዘችው መንገድ የምትቀጥል ከሆነ የሀገርነት ህልውናዋ አደጋ ላይ እንደሚወድቅ የሩሲያ ፕሬዚደንት ቭላዲሚር ፑቲን አስጠነቀቁ። ኤሮፍሎት ከተሰኘው የሩሲያ አየር መንገድ ሰራተኞች ጋር የተገናኙት ፑቲን በዩክሬን ሰማይ ላይ ከበረራ ነጻ ቀጠና የሚሰመር ከሆነ ለአውሮፓ ብቻ ሳይሆን ለመላ ዓለም የሚተርፍ የገዘፈ አውዳሚ ውጤት እንደሚተው አክለዋል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ የሰሜን አትላንቲክ የጦር ቃል ኪዳን ኔቶ ከበረራ ነጻ ቀጠና አለማስመሩን አንስተው ወቅሰዋል። የምዕራባውያኑ የጦር ትብብር ማዕቀቡ ከሩሲያ ጋር ያለውን ግጭት ያባብሳል ሲል ተናግሯል። ይህ በእንዲህ ያለ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን ትናንት ምሽት ከፕሬዚደንት ዘለንስኪ ጋር ተነጋግረዋል። ሁለቱ መሪዎች ዩናይትድ ስቴትስ አጋሮቿና የግል ኢንዱስትሪዎች ሩሲያ የጦር ወጪ እንዲኖርባት ባደረጉት እንቅስቃሴ ዙሪያ መክረዋል። ባይደን አስተዳደራቸው የደህንነት፣ ምጣኔ ሀብት፣ ሰብአዊ ድጋፎችን እንዳጠናከረና ተጨማሪ ገንዘብ ፈሰስ ለማስፈቀድ ከሀገሪቱ ኮንግረስ ጋር እየሰራ መሆኑን አስታውቀዋል። ዘለንስኪ በትናንትናው ዕለት ቀደም ብለው የህዝብ ተወካዮችና የምክር ቤት አባላቶችን ጨምሮ ከ300 በላይ ከሆኑ ሰዎች ጋር በርቀት ስብሰባ የተቀመጡ ሲሆን አገራቸው የሩሲያን ወረራ የምትዋጋበት ተጨማሪ የአውሮፕላን ድጋፍ እንዲደረግላቸው መጠየቃቸውን የዩናይትድ ስቴትስን ምክር ቤት አብላጫ ድምፅ የያዘው ዲሞክራት ፓርቲ መሪ ቻክ ሹመር ተናግረዋል። ዓለም አቀፎቹ የክፍያ ስርዓቶች ማስተር ካርድ እና ቪዛ ካርድ በሩሲያ አገልግሎታቸውን ማቆማቸውን አስታውቁ የሀገሪቱን የፋይናንስ ሁኔታ እንደሚጎዳ የተነገረለትን ውሳኔ ድርጅቶቹ ያስተላለፉት ትናንት ቅዳሜ ሲሆን ማስተር ካርድ በሩሲያ ባንኮች የተሰጡ ካርዶች እንደማይቀበል፣ የውጭ ሀገራት ካርዶችንም በሩሲያ ሱቆችና የገንዘብ ማውጫ ማሽኖች ላይ እንደማይሰሩ አስታውቋል። ቪዛ በበኩሉ በቀጣይ ቀናት በሩሲያ የሚደረጉ ልውውጦችን ለማስቆም ከአጋሮቹ ጋር እየሰራ እንደሆነ አስታውቋል። የቪዛ ድርጅት ሊቀመንበርና ዋና ስራ አስፈጻሚ አል ኬሊ ውሳኔ የተላለፈው ሩሲያ ካለትንኮሳ ዩክሬንን መውረሯን ተከትሎ በታዩ ተቀባይነት የሌላቸው ክስተቶች ምክንያት መሆኑን አስረድተዋል። ሌሎች በርካታ ድርጅቶችም ተመሳሳይ እርምጃ መውሰዳቸው ይታወሳል። የሁለቱ ድርጅቶች ውሳኔ የምር ለውጥ እንደሚያስከትል እየተነገረ ነው። ቪዛም ሆነ ማስተር ካርድ በአውሮፓውያኑ 2021 ወይም ባለፈው የፋይናንስ ዓመት ከተጣራው አጠቃላይ ገቢ 4% ያገኙት በሩሲያና በአካባቢው በተደረጉ የግብይት ሂደቶች እንደሆኑ አስታውቀዋል። ዩክሬን ውስጥ ከሚደረጉ የንግድ እንቅስቃሴዎች የተገኘው የተጣራ ገቢ በቪዛ በኩል 1% ሲሆን ማስተር ካርድ በበኩሉ 2% መሆኑን አስታውቋል። በስተመጨረሻም በሶስት የአፍሪካ ሀገራት ውስጥ የሚደረገው ሁለተኛው የአፍሪካ ቅርጫት ኳስ ሊግ በሴኔጋል ዳካር ተጀምሯል። እስካሁን በተደረጉ ጨዋታዎች የጊኒው ሴዱ ሌጋሲ አትሌቲክ ቡድን የሴኔጋሉን ዳካር ዩኒቨርሲቲን ቡድንን 85-70 አሸንፏል። በዛሬው ዕለት የሞሮኮው ኤኤስ ሳሊና የሩዋንዳው ኢነርጂ ቡድን እንዲሁም የቱኒዚያው ዩኤስ ሞኒስራኒና የሞዛምቢኩ ኤፍዲ ቤራ ይገጥማሉ። 12 ሀገራት የሚሳተፉበት ውድድር እስከ ግንቦት 22/2014 ዓ.ም ይቀጥላል። ካይሮና ኪጋሊ ተጨማሪ ጨዋታዎችን የሚያስተናግዱ ከተሞች ናቸው። አድማጮች፣ ለምሽቱ ያዝንላቸው ዜናዎች እነዚህ ናቸው። አሁን ወደ ቀሪ የእሁድ ምሽት ዝግጅቶች እመልሳችኋለሁ።
ክብራትና ክብራን አድማጮቻችን፣
እሁድ የካቲት 27 2014 ዓ.ም የራዲዮ መጽሔት ጀመራል።
የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና
አሉላ ከበደንን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ ምሽቱ 4 ሰዓት አብረናችሁ ዘልቃለን።
ወደ ዕለቱ ዝግጅቶች ከማምራታችን በፊት አሁን በራዲዮ መጽሔት ወግ መሰረት
የሳምንቷን ምርጥ ግጥም እናስቀድም።
አንደኛው ሰው ላንዱ በቀን ወይ በለሊት በጾም በቅበላ ይበላ ይኖራል ይብላኝ ለተበላ ያጋሪው ቢራቀቅ ቢሰወር ምጣዱ የለት እንጀራ ነው አንደኛው ሰው ላንዱ። ሳምንቷ ምርጥ ባደረግናት የውቁ ገጣሚ በውቀቱ ስዩም አንደኛው ሰው ላንዱ የተሰኘች ምጥን ግጥም ፕሮግራማችንን ጀምረናል። የበውቀቱ ስንኞች ብዙ ጊዜ በፕሮግራሙ ይሰሙ ከነበሩ ግጥሞች ውስጥ ነበሩና የሥራዎቹ አድናቂ ከሆኑ የራዲዮ መጽሔት ተከታታዮች ዘንድ ሳይናፈቅ አልቀረም። ለሁሉም በውቀቱ እናመሰግናለን።
አርብ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዮስን ሕይወት እና ሥራ ለመዘከር የተሰናዳውን ዝግጅት እናስቀድም።
መርቆሪዮስ በሀገር ቤትና እንዲሁም በስደት ዩናይትድ ስቴትስ ውስጥ ለበርካታ ዓመታት ኢትዮጵያውያንን ሲያገለግሉ ቆይተዋል።
በተለይ በውጭ ሀገራት በሚኖሩ ኢትዮጵያውያን ዘንድ የነበራቸውን አስተዋጽኦ ሀብታሙ ስዩም ከቤተ ክርስቲያኒቱ አባቶችን አነጋግሮ ቀጣዩን መሰናዶ ልኮልናል።
ዜና ራስታቸውን የሰማሁት ጧት ማለዳ ላይ ነው። በእጅጉ አዝኛለሁ። በጣም ታላቅ አባት፣ የጸሎት አባት በማጣታችን ጉዳቱ ለኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ብቻ ሳይሆን ለመላ ኢትዮጵያውያን ታላቅ ጉዳት ነው ብዬ አምናለሁ።
የሰማችኋቸው በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ የሆኑትን ብፁዕ አቡነ ፋኑኤልን ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ኢትዮጵያውያንን በፓትርያርክነት መሾም ከጀመረችባቸው 1880ዎቹ ወዲህ አራተኛው የኢትዮጵያ ፓትርያርክ የነበሩት ብፁዕ ቅዱስ አቡነ መርቆሪዮስን ሰሞነኛ እልፈት አስመልክተው ከተናገሩት የተወሰደ ነው። ብፁዕ ቅዱስ አቡነ መርቆሪዮስ ለሕዝበ ክርስቲያኑም ሆነ ለመላ ኢትዮጵያን የሚበጁ በርካታ መልካም ተግባራትን በሕይወት ዘመናቸው መከውናቸውን የሚያወሱት ብፁዕ አቡነ ፋኑኤል ጎልተው ይታወቁበታል ያሉትን ምግባር እንዲያስረዳሉ።
ቅዱስነታቸው ሀገር ውስጥም በውጭ ሀገርም ቤተ ክርስቲያኒቱን ደከመኝ ሰለቸኝ ሳይሉ በቅንነትና በታማኝነት ራሳቸውን ዝቅ በማድረግ አገልግሎት ሲሰጡ የኖሩ ቅዱስ አባት ናቸው። በሕይወታቸውም ብዙ ፈተና የተቀበሉ መከራ የተቀበሉ አባት ናቸው። በመጨረሻም ላይ ራሳቸውን በአርምሞ በዝምታ ከማንም ጋር ምንም ነገር ሳይነጋገሩ ከፈጣሪያቸው ጋር ብቻ በመነጋገር ረጅሙን ዘመን ያሳለፉ የትዕግስት አባት የጸሎት አባት ናቸው።
ብፁዕ ቅዱስ አቡነ መርቆሬዎስ ፓትርያርክ ሆነው የተሾሙት በኢትዮጵያ አቆጣጠር ነሐሴ 29 1980 ዓ.ም ነበረ። ይሁንና ኢትዮጵያ ውስጥ ያገዛዝ ለውጥ መደረጉን ተከትለው በ1983 ዓ.ም እንደደረሰባቸው በሚነገረው ፖለቲካዊ ግፊትና ጫና ምክንያት መንበራቸውን ለቀው ከሀገር መውጣታቸው በሕይወት ታሪካቸው ላይ ተጽፏል። በአንድ መንግስታዊ ድርጅት የሥነ ገንዘብ ወይንም ፋይናንስ አማካሪ የሆኑት በዋሽንግተን ሜትሮ ቀጠና በሚገኘው ደብረገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ውስጥ ደግሞ የሰበካ ጉባኤ የቦርድ ሊቀመንበር ሆኖ የሚያገለግሉት አቶ አቤል ጋሼ አቡነ መርቆሬዎስ በቤተ ክርስቲያን አሰራር ውስጥ የመንግስትን ጣልቃ ገብነት በመቃወም ባሳዩት አቋም ያስታውሷቸዋል።
እንግዲህ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሀገር ተብላ እንደምትባል የምትጠራ መሆኗን ያክል ባለፉት 50 ዓመታት ከደርግ መንግስት ጀምሮ ከፍተኛ ፈተናን ተቀብላለች። ይሄ ፈተናዋም ደርግ ፓትርያርኳን ገድሎ ሹመትን በስልጣኑ መሾም ከጀመረ በኋላ ይሄን ካሄደ በኋላ እኒህ ሰው ብፁዕነታቸውን ተክለ ሃይማኖት ሲሞት ወደ ስልጣን መጡ። ሆኖም ግን ኢህአዴግ በመጣ ጊዜ ኢህአዴግ መንግስት የራሱን ከራሱ ብሔረሰብ ለማምጣት የሚፈልገውን ሀሳብ ሲተረጉም እሳቸውን አስገድዶ ከስልጣን ያወረደበትን አካሄድ ሀገር ዓለም የሚያውቀው ነው። ከዚያ በኋላ እንግዲህ ወደ ስደት ዓለም ሲመጡ የዚህ የጠቅላላ የህወሓት የሚሰራው ግፍ መልኩ ምልክ በማን ላይ ይደርስ እንደነበው የተጠቂዋ ቤተክርስቲያን ምልክት ሆነው ነው ይህንን ዘመን ሁሉ የኖሩት። ቤተክርስቲያኗ ከፍተኛ ጉዳት ደርሶባታል። አስተዳደሯ በደል እንዲኖርበት በጠቅላላ አብያተ ክርስቲያናት በየቦታው በየሀገሩ በእንዲህ ያለ በተዛባ በስጋዊ መንፈስ እንድትመራ በሆነበት ጊዜ ይህ ትክክል አይደለም፣ ሀገር ቤተክርስቲያን እንዲህ አይደለም የምትሆነው፣ ያንን ስርዓት የሚቃወመውን አካል ማለት ጨለማውን መንፈስ የሚቃወምን አካል መርተው መስቀላቸውን ይዘው ይሄ ጊዜ ያልፋል፣ ግን አላግባብ የሆነ አሰራርን አላግባብ የሆነ ቤተክርስቲያን ላይ የተጣለ ቀንበርን አንቀበልም ብለው የነፃነትን መንፈስ አማክለው ሆኖም ደግሞ በአርምሞ የእግዚአብሔርን ጊዜ እንጠብቃለን ብለው በውጭ ሀገር ሰሜን አሜሪካ ነዋሪነታቸውን አድርገው እዚህ በተለይ በዲያስፖራ የሚገኘውን የኢትዮጵያዊ ምዕመን የኦርቶዶክስ ምዕመን አይዟችሁ በርቱ ይሄ ቀን ያልፋል የሚለውን መንፈስ ይዘው ነው የቀጠሉት።
አቡነ መርቆሬዎስ በስደት በዩናይትድ ስቴትስ ውስጥ ከ20 ዓመታት በላይ ኖረዋል። በዋሽንግተን ዲሲና አካባቢዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ፋኑኤል በእነዚህ ዓመታት ውስጥ የሀገር ቤቱን የፖለቲካ ሁኔታ በመከተል በቤተ ክርስቲያኒቱ ውስጥ የተፈጠሩ መከፋፈሎች ለስደት በተዳረጉት ፓትርያርክ ላይ ስለፈጠሩት ፈተና እንዲያወሳሉ።
ቤተ ክርስቲያኒቱን በሶስት ተከፍላ ነበረ። በኢትዮጵያ ሲኖዶስ የሚተዳደር፣ በገለልተኛ የሚተዳደር፣ በቅዱስነታቸው የሚመራ በሚል በሶስት የተከፈለ ስለነበረ ለቅዱስነታቸው በእውነቱ በጣም አስቸጋሪ ጊዜ ነበረ። እንደገና በውስጥ በሚነሱ ደግሞ አንዳንድ ፈተናዎች ምክንያት እንደውም ቅዱስ አባታችን ወደ አርምሞ ሁሉ የወሰዳቸው ይሄ ነው ብዬ እኔ በራሴ እገምታለሁ። እንደው ዝምታን የመረጡት ለዳኝነት ሁሉ የሚያስቸግር ነው። ይህ ሀገር ዳኝነት ለመስጠት ውሳኔ ለመስጠት የሚያስቸግር ሁኔታዎች ስላሉ በሀገሩ ላይ ቅዱስ አባታችን ዝምታን መርጠው ነው የቆዩት እንጂ በመጠን ግን የተራራቁትን አብያተ ክርስቲያናት ለማቀራረብ ሄዶ ለሚጠይቃቸው ሁሉ በራቸውን ክፍት አድርጎ በጣም ፈቃደኛ ናቸው። በተደጋጋሚ የማግኘቱ እድል ነበረኝ። በዓል ሲሆን ገብርኤል እያሉ እንኳን አድርሶ ለማለት እሄዳለሁኝ እና ሀገራቸውን ለመግባት የነበራቸው ስሜትና ፍላጎት ትልቅ ነበረ፣ ጉጉት ነበረ። የሀገራቸው ሰላም እና የሀገራቸው መረጋጋት ይናፍቁ ነበረ። ይሄ ሰላሙ ዘመን መጥቶ ወደ ሀገራችን ብንገባ የሚል ጉጉት ነበራቸው። ያው ምኞታቸውን እግዚአብሔር ግን አሳክቶላቸው በእውነቱ በዚያው በሀገራችን በተደረገው የፖለቲካ ለውጥ በእውነቱ ትልቅ ባለውለታ ናቸው። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በእሳቸው አማካኝነት ቅዱስ ሲኖዶስ በዚህም በዛም ያለው ሁሉም በማዳመጡ እሽታ በመስጠቱ ያው ፈቃደ እግዚአብሔር በመሆኑ ቅድስናቸውን መሰከረላቸው እግዚአብሔር። አገራቸው ገብተው ጥቂት ዓመታት ደግሞ አርፈው በጸሎት ሀገሪቱን ሲደግፉ ከርመው ወደማያልፈው ዓለም ከአባቶቻቸው ከቅዱሳን ማህበር ነው የተቀላቀሉ።
ሐምሌ 5 2010 ዓ ም ብፁዕ ቅዱስ አቡነ መርቆሬዎስ ከ26 ዓመታት በኋላ ወደ ኢትዮጵያ ተመለሱ። ሕዝበ ክርስቲያኑም ሆነ የመንግሥት ባለሥልጣናት በደመቀ ሁኔታ አቀባበል አደረጉላቸው። ከዚህ በኋላ ግን ፓትርያርኩ በአደባባይ የተናገሩባቸው ጊዜያት ብዙም አልነበሩም። ኢትዮጵያ ባለፉት ጥቂት ዓመታት ያስተናገደቻቸውን ውጣ ውረዶች፣ የሰላም እጦትና ግጭትን የሚመለከቱ ሰዎች ከተሰሚነታቸው አንጻር አርምሞውን በመምረጣቸው ዙሪያ ጥያቄ ያነሳሉ። አቡነ ፋኑኤል በዚህ ጉዳይ ይህንን ብለዋል።
አልተናገሩም ማለት ለሰው ችግሩን አልገለጡም እንጂ ወደ እግዚአብሔር አልተናገሩም ማለት አይደለም። በራቸውን ዘግተው ወደ እግዚአብሔር ይጸልያሉ፣ ይለምናሉ። ስለዚህ እንደው አደባባይ ወጥተን ከምንጮኸው ይልቅ በራቸውን ዘግተው እሳቸው ወደ እግዚአብሔር የሚጸልዩት ጸሎት የበለጠ ዋጋ እንዳለውና ፍርድም እንደሚያገኝ ይሄ ግልጽ ነውና ይሄ ትልቅ ተሰጥኦ ነው። ይሄ ሊደነቅ የሚገባው ነው እንጂ የኢትዮጵያውያን ችግር አይተው ችግራቸውን መናቃቸው ሳይሆን የኢትዮጵያውያን መበደል፣ መገፋት፣ መቸገር፣ ጉስቁልና እሱን ወደ አርብ መውስጥ ነው የከተታቸው። ለሰው አዳማጭ በሌለበት ምድር ላይ ከመናገር ወደ እግዚአብሔር መጮህ ይበልጣል ብለው ከሚወዷቸው ከሚያቀርቧቸው ግለሰቦች ጋር ሁሉ ንግግርን ያልፈለጉበት ምክንያት በቃ ከፈጣሪያቸው ጋር ብቻ አድርገው ተነጋግረው ማድረግ የሚችሉትን እንደ አንድ ሰው እንደ አንድ ቅዱስ አባት ፈጽመው ሄደዋልና ይሄ አርምሞ ማንም እኔ ላርገው ብዬ ቢነሳ አንዱ ላርገው ብሎ ቢነሳ የሚችለው አይደለም።
በ84 ዓመታቸው የካቲት 25 ቀን 2014 ዓ.ም ከዚህ ዓለም የተለዩት ብፁዕ ቅዱስ አቡነ መርቆሪዎስ ከቤተ ክርስቲያናት ግንባታና አድሳት ከሰብአዊና ልማታዊ ሥራዎች መስፋፋት ጋር የሚነሱ መልካም ተግባራትን ማስመዝገባቸውን ማኅበረ ካህናት ዘሰሜን አሜሪካ ከቶ ማስታወሻ ተረድተናል። በደብረ ገነት መድኃኔዓለም የኢትዮጵያ ኦርቶዶክስ ቤተ ክርስቲያን የሰበካ ጉባኤ የቦርድ ሊቀመንበር የሆኑት አቶ አቤል ጋሼ ከአቡነ መርቆሪዎስ የሕይወት መንገድ ከሚቀዱ ትምህርቶች አንዱን እንዲገልጹታል።
ነጻነትን፣ አርነትን መከተል ቤተ ክርስቲያን ደግሞ ስራዋ ይሄ መሆኑን እንዲሁም ደግሞ ሰማዕትነት ብዙ መልክ እንዳለው ማሳይተዋል። ማለት ደም የፈሰሰበት መስዋዕት ብቻ አለ መስዋዕት፣ ደም ያልፈሰሰበት መስዋዕት አለ። ይሄም ስደት መርጠው እውነትን ይዤ ነው የምኖረው፣ እውነት እስካልተከበረች ድረስ ግን ለእኔ ስልጣኔ እዚህ አይደለም ብለው ይሄንን በዚህ ሁኔታ ይዘው የቀጠሉበት አካሄድ ትምህርት የሚሆኑ በመጨረሻ ትልቁ ነገር ቅድም ያልኩት ነው። የእግዚአብሔርን ፈቃድ መጠበቅ ምን ማለት እንደሆነ ብዙ ተናግረው አይደለም፣ ብዙ አስገድዱ አይደለም፣ ስልጣናቸው እንደምኖሩ አይደለም። እግዚአብሔር ይመጣል፣ ጊዜውን ጠብቆ ያደርግልናል፣ የእኛ ጊዜ ይመጣል ብለው ይህንም አሳይቷቸዋል። በጠቅላላ ተመልሰው በክብር በወግ እንደገና በልዕልና ሄደው ተነጥቋቸው የነበረውን ቦታቸው ተመልሰው በቦታቸው ይሄንን አይተው ማለፋቸው እና ለእኛም ምሳሌ የሆኑ ትልቅ የሆነ ትምህርት የሚሰጥ ነው። በመጨረሻ ጊዜ ያገኘኋቸው ጁላይ 2018 በእርቁ ቀን ነበር። መባረክ አግኝተናል በዕለቱ በአጠገባቸውን እና ይሄ ትልቅ ማስታውሰው ጊዜ ነው ስልሳቸው ፊቴም ላይ የሚቀረው በጸጥታ ውስጥ እግዚአብሔር መንፈስ ይዘው መቀመጥ የሚችሉ እና በዚያም እንኳ ህዝብን፣ ሀገርን፣ ቤተክርስቲያንን መምራት የሚችሉ መሆናቸውን ያየሁበት ጊዜ ሁል ጊዜ ከኔ ጋር የሚቀር ትዝታቸው ነው።
ብፁዕ አቡነ ፋኑኤል በበኩላቸው ከትዕግስትና መቻቻል ጋር የተገናኘውን የአቡነ መርቆሪዎስን አበርክቶት ለማጉላት ወደዋል።
እኛ ዛሬ ከሳቸው ልንማር የሚገባን ትዕግስትን፣ መፋቀርን፣ አንዱ የሌላውን በደል ይቅር የማለትን እነዚህ ነገሮች ሁሉ ከቅዱስነታቸው ህይወት እንማር ይገባናል። ፈተናዎች እንደሚያልፉ አውቀን መጽናት እንዳለብን፣ መታገስ እንዳለብን የአባታችን ህይወት ያስተምራል።
የአራተኛው የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ የቀብር ስነ ስርዓት የፊታችን መጋቢት 4 አዲስ አበባ በሚገኘው መንበረ ጸባዖት ቅድስት ስላሴ ቤተ ክርስቲያን እንደሚፈጸም ተነግሯል። በዚህ ዕለት በዋሽንግተን ዲሲና አካባቢዋ የሚገኙ የሁሉም አብያተ ክርስቲያናት ካህናትና ምዕመናን በደብረ ኃይል ቅዱስ ገብርኤል ካቴድራል ከሰዓት በኋላ ተሰባስበው ጸሎተ ፍታት እንደሚያደርጉም ተሰምቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
አድማጮች፣ በቅርቡ ከዚህ ዓለም በሞት የተለዩትን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አራተኛ ፓትርያርክ ብፁዕ ወቅዱስ አቡነ መርቆሪዎስን ሕይወትና ሥራ ለመዘከር የተሰናዳ ዝግጅት ነው የተከታተላችሁት።
ሀብታሙንና እንግዶቹን እናመሰግናለን። ከቤተ ክርስቲያኒቱ የተገኘ መረጃ እንዳመለከተው የቀብር ሥነ ሥርዓታቸው ልክ የዛሬ ሳምንት መጋቢት 4 2014 ዓ.ም በመንበረ ጸባዖት ቅድስት ስላሴ ቤተ ክርስቲያን ይፈጸማል።
ትዝታ፣ ቀደም ብለን በመግቢያችን ያነሳነውን ጥያቄ መለስ ብለን በማስታወስ ወደ ተከታዩ ቅንብር ብንደረደር። በተለይ ከቅርብ ዓመታት ወዲህ ይበልጥ ወደማይታወቅ አቅጣጫ ይሄድን ነው ወይ በሚል ለሰነዘርኩልሽ ጥያቄ ይመስለኛል ነበር መልስሽ።
አሁን ሉላ ኮቪድ-19 ዓለምን ካንበረከከበትና የበዛ ጥፋት ካስከተለበት የሚሊዮኖችን ህይወት ከቀጠፈበትና ሌሎች አያሌ ሚሊዮኖችን ለስቃይና መከራ ከዳረገባቸው ካለፉት 2 ዓመታት ወዲህ ሰሞኑን ደግሞ ሩሲያ ዩክሬንን ከወረረችበት ጊዜ አንስቶ ያን መሰል ለየት ያለ ስሜት ያጫረ ይመስለኛል።
ትክክል ብለሻል ትዝታ። ይህን የመሰለው ስሜት በብዙዎች ልብ ውስጥ ያለ ይመስለኛል። ቀደም ብለሽ ካነሳሽው ኮቪድ-19ም ጋር ይያዝ አሁን ካለንበት ሁኔታ ሁለት ነጥብ ነው ማያያዝ የፈለግኩት። የተለያየ ጫፍ ላይ ያሉ አንደኛው እንዲህ እንዳሁኑ ያልታወቀ የሚመስል ነገ የነበረን አይመስልም። ያደር ጨርሶ ፍጹም ምን እንደሚሆን ማናውቀው የሚመስል ነገር አለ። ያንጃበበው የከፋ የጦርነት አደጋን ጨምሮ ማለት ነው። በሌላ በኩል ውስጡ ሲኖሩ የሚሰማ ስሜት ወደኋላ በታሪክ ስትመለከቺው ያን ያህል ላይመስል ይችላል። እዛ ውስጥ ላሉ ሰዎች የሚሰማው ስሜት የሚል አባባልም አለ። እንግዲህ ከኑሮ ምስቅልቅልና ሰዎች እንዴት ነው መኖር የቻሉት የሚለው ጥያቄ ድረስ ብታነሺ ግራም ያጋባው ነገር ብዙ ነው፣ ጥያቄ የለውም። ግን ደግሞ ይሄም አልፎ ወደ ኋላ ስትመለከቺ አሁን እንደሚሰማሽ ላይሰማሽ ይችላል የሚለው ሐሳብ አለና ያንቺን ሐሳብ ብትፈነጥቂ።
አሉላ አመሰግናለሁ። ልክ ነህ። እኛ እዚህ ዩናይትድ ስቴትስ የምንኖረው በአጠቃላይም በዓለም ዙሪያ ላሉ ሰዎች በዘመናችን ከዚህ ከኮቪድ-19 ዓለም ላይ ካመጣው ከፍተኛ ጫና፣ እልቂት፣ እንዲሁም የኢኮኖሚ ድቀት የበለጠ ነገር በህይወት ዘመናችን አላየንም። ከዛ ተከትሎ ደግሞ የሀገራችን ጉዳይ አለ። ትልቅ ጦርነት በሀገራችን ተከሰተ። ከፍተኛ የህይወት የህዝብ መፈናቀል፣ ሞት፣ ስደት፣ ርዛትና እንደገና የኢኮኖሚ ድቀት በሀገራችን ተከሰተ። አሁን ደግሞ እንደገና ሰሞኑን የሩሲያ ዩክሬንን መውረር ከፍተኛ አሳዛኝ ስሜት ያሳደረ ነው። እንግዲህ አንተ ቀደም ብለህ በየዘመኑ ያሉ በእኔ ዘመን የነበረው ነገር ትልቅ ነው ሊሉ ይችላሉ። በእኛ ዘመን ግን እኔ ለራሴ ይሄ ትልቅ ነገር ይመስለኛል። ትልቅ አሳሳቢ እነዚህ ሶስቱ ነገሮች ይመስሉኛል።
ትዝታ፣ ብዙዎች የሚስማሙ ይመስለኛል። ቀደም ብለን እንዳልነው በዚህ ሰዓት ፕሮግራማችን የሚከታተሉ ሰዎችም በያሉበት ከገዛ ህይወት ተሞክሯቸው ከየዕለት ኑሯቸው ፈተናዎች ጋር እያዛመዱ እርስ በርስ እንዲነጋገሩበት እንጋብዛለን። ታዲያ የሚቀጥለው ዝግጅታችንም ወደዚህ የሚያመራ ነው፣ ባለሙያዎች የምናነጋግርበት።
እሺ አሉላ፣ አንተ ነህ ያወያያቸው፣ ወደ ፕሮግራሙ እንለፍ።
መልካም።
በመጀመሪያ በውይይቱ እንድሳተፍ ስለጋበዝከኝ ከልብ አመሰግናለሁኝ። ወርቁ አበራ እባላለሁኝ። በሞንትሪዮል ከተማ ዳውሰን ኮሌጅ የኢኮኖሚክስ ምሁር ነኝ። ከዚሁም ጋር ተያይዞ የዲፓርትመንቱ ሊቀመንበር ነኝ እና ከኢትዮጵያ ከወጣሁኝ ብዙ ጊዜ ሆኖኛል። ከአንተ እድሜ በላይ ነው ማለት እችላለሁ። እና አመሰግናለሁ።
በጣም አመሰግናለሁ አቶ ገብርኤል።
ቴንኪዩ ቷሉላ፣ እኔም እንዲሁ ይህንን እድል ለመሳተፍ ስለሰጠኝ እንደገና ከፍ ያለ ምስጋና ነው። ገብርኤል ንጋቱ እባላለሁኝ። በአሁኑ ሰዓት በዋሽንግተን ዲሲ አካባቢ ነው የሚኖረው። ለብዙ ዓመታት በአፍሪካ ልማት ባንክ ውስጥ ከሀያ ዓመት በላይ አገልግዬ በመጨረሻም ዳይሬክተር ጀነራል የባንኩ ዳይሬክተር ጀነራል ነበርኩ። በአሁኑ ሰዓት በዋሽንግተን ዲሲ አትላንቲክ ካውንስል የሚባለው የምርምርና የጥናት ሴንተር ውስጥ ሲኒየር ፌሎ ነኝ። እዛም በላይ ኢንቨስት አፍሪክ የሚባል የኢንቨስትመንትና አድቫይዘሪ ግሩፕ የዛ ማኔጂንግ ዳይሬክተር ነኝ። አመሰግናለሁ።
በጣም አመሰግናለሁ። በድጋሚ በቀጥታ ወደ ጉዳያችን ወስዳችኋለሁ። ትኩስ ዓለምን እያነጋገረ ያለ በከፊልም አሳሳቢነት ከወዲሁ የደቀነ ሌሎችም የበረቱ ጉዳዮች ይከተሉ ይሆናል የሚል ስጋት ያሳደረ ርዕሰ ጉዳይ ነው የምንነጋገረው። ከኒውክለር አደጋ ስጋት በመለስ አንዳንዶች እንደሚሉት ለሶስተኛው ዓለም ጦርነት መነሻ እንዳይሆን ሁሉ ማስጋት ድረስ ደርሷል። ከሱ በመለስ እስኪ ኢኮኖሚውን የሚመለከቱ ጉዳዮችን እናስቀድምና እንነጋገረ። በጦርነት ውስጥ ባሉ በዩክሬን እና በሩሲያ ላይ ብቻ ሳይሆን በዓለም ዙሪያም ከፍተኛ የምጣኔ ሀብት ፈተና ያስከትላል የሚለው ስጋት ተጨባጭ እየሆነ መጥቷል። ከነዳጅ ዋጋ ጭማሪ፣ ከሸቀጥ ምርቶች ገበያ፣ የዓለም የፋይናንስ ገበያዎች ባለፉት አንድ ሳምንታት ጊዜ ውስጥ በሚታይ ደረጃ ችግሮች እየተሰሙ ነውና ምንድን ነው በሚታወቅ ይህ ጦርነት ምን አይነት ጉዳቶችን ያስከትላል? ሰዎች በርግጥ እንዲያሳስባቸው የሚያደርገው ነገር ምንድን ነው? አቶ ገብርኤል
አመሰግናለሁ። አሉላ፣ እንዲህ አይነት ነገር እኮ ሲነሳ ሳይኮሎጂካልም ፖለቲካልም ኢኮኖሚክም የሆኑ ችግሮችን ይፈጥራል። አሁን ስለ ኢኮኖሚው ብንመለከት ኦፍኮርስ በዓለም ዙሪያ የኢኮኖሚውን መናጋት አስከትሏል። ይሄ ማለት ምንድን ነው? ለምሳሌ በትልቁ የሚታየው አሁን የዘይትና የጋዝ ዋጋ፣ አንደኛ ራሻ ትልቅ አምራች ሀገር ናት፣ በጣም ትልቅ አምራች ሀገር ናት። እና በተለይ ለአውሮፓ ፎር ኤግዛምፕል ጀርመን ኦልሞስት 50% ኦፍ ኤነርጂ ጋዛቸው የሚመጣው ከራሻ ነው። እንግዲህ እዛ ሀገር ላይ ሊመጣ የሚችለውን ተጽዕኖ ማሰብ ትችላለህ። ግን በዓለም ዙሪያ በጠቅላላ የዘይት
የነዳጅ ዘይት ማለት ነው፣ ዘይት
የነዳጅ ዘይት እና የጋዝ ዋጋ በጣም ኢንስታቢሊቲ ፈጥሯል። ይሄንንም አድሬስ ለማድረግ ብዙ እነኚህ የበለጸጉ ሀገሮች ስትራቴጂክ ሪዘርቭ ከሚባለው ከክምችታቸው እየለቀቁ ነው ዋጋውን ብዙ እንዳይረብሸው። ሁለተኛ የሰፕላይ ቼን የሚባለው የመገበያያው ሰንሰለት እንትን አሁን ለምሳሌ በራሽያ አውሮፕላኖች ማለፍ ተከልክለዋል። ኦኬ። እና ሉፍታንዛ ለምሳሌ ከፍራንክፈርት ተነስቶ ቻይና ለመሄድ ድሮ ቀጥታ በራሽያ አቋርጦ ነበር የሚሄደው። አሁን በላይ በኖርት ፖል ወይም በታች በሳውዲስት ኤሽያ አድርጎ ነው ማለፍ የሚችለው ወደ አውስትራሊያ እና ወደ ቻይና ለመሄድ። ስለዚህ እነኝህ ሎጂስቲክስ የግሎባል ሰፕላይ ቼን እንዳለ እንዲናጋ አድርገዋል። ኢንስታቢሊቲ በቃ አለመረጋጋት፣ የዋጋው መውጣት ደግሞ የዋጋው መና ኦፍኮርስ ኢንፍሌሽን ግሎባሊ በሀገራችንም በሌላውም ሀገር በአውሮፓም በበለጸጉትም ሀገር ይሄም ሀገር ታያለህ የቤንዚን ዋጋ ምን ያህል እንደደረሰ እና የሸቀጥ ዋጋ የእህል ዋጋ ምን ያህል እንደደረሰ። ስለዚህ የዋጋን ስታቢሊቲ ወይም መረጋጋት በጣም አፌክት ያደርጋል። ዋናው እንግዲህ በኢኮኖሚው ደረጃ ይሄ ነው ብዬ ነው የምገምጠው።
መልካም፣ አመሰግናለሁ አቶ ገብርኤል። ፕሮፌሰር ወርቁ ወደ እርሶ ልምጣ። በቀደመው ጥያቄ በአቶ ገብርኤል የተሰጠውን ምላሽ ተከታትለዋል። ምናልባት አያይዘው እሱ ላይ ታላላቅ በሚባሉት ሀገራት ላይ ሳይቀር ያመጣል የሚባለው ፈተና በዩናይት ስቴትስ አቶ ገብርኤል ቅድም ጠቀስ አድርገውታል። የዋጋ ግሽበት በአርባ ዓመት ውስጥ ታይቶ የማያውቅ ደረጃ ነው ይሄ ጦርነት ከመጀመሩ በፊት። ጦርነቱ ሲመጣ ደግሞ ከዚህም ሚኒራል የሚል ስጋት አለ። በእርግጥ ያንን ጉዳት ለመቀነስ እየተደረጉ ያሉ ጥረቶች ተነግረዋል። እርሶስ ምን ይታዩታል በተጨባጭ የሚደርሱትን ጉዳቶች አስመልክተው?
በጣም ጥሩ ወንድሜ አቶ ገብርኤል ባለው ላይ ለመጨመሪያ ያህል በአጠቃላይ ደረጃ ስንመለከት የዋጋው ግሽበት ዓለም አቀፍ የሆነ ውጤት እንዳለው እንገነዘባለን። እና ከዛ ጋር እንግዲህ ተያይዞ ምንድን ነው የዋጋውን ግሽበት ለመቀነስ ሲባል መንግስታቶች አንዳንድ እርምጃዎች መውሰድ ይኖርባቸዋል። እና ይሄም እርምጃ ምንድን ነው? የዋጋውን ግሽበት ለመቀነስ ሲባል የየሀገሩ ባንኮች፣ የመንግስት ባንኮች ለምሳሌ ፌዴራል ሪዘርቭ ባንክ ወለድን መጨመር ይኖርበታል። እና በየቦታው እንግዲህ የምታየው ምንድን ነው ወለድ እየጨመረ ነው። ሬት ኦፍ ኢንትረስት ማለት ነው። በአሜሪካ፣ በካናዳ፣ በዩሮ ያ በሚሆንበት ጊዜ እንግዲህ በተለይም የወለዱ መጨመር ከፍተኛ ደረጃ ከደረሰ በኢኮኖሚ ላይ ያለው ተጽዕኖ በዛው መጠን ከፍተኛ ይሆናል ማለት ነው። እና ኩባንያዎች ለመበደር ብዙ ወለድ መክፈል ይኖርባቸዋል። ገዥዎች ኮንሱመርስ ማለት ነው ቤት ለመግዛት ወይም መኪና ለመግዛት መበደር ይኖርባቸዋል። ብድሩ ከፍተኛ ይሆናል። ስለዚህ ከአቅማቸው ውጪ ሊሆን ስለሚችል ኢኮኖሚውን በዓለም ደረጃ ማለት ነው ወደ ሪሴሽን ሊያስገባው ይችላል። የስራ ፈት ቁጥር ሊጨምር ይችላል። ይሄ እንግዲህ አንድ ፖሲቢሊቲ ነው። ሌላው እንግዲህ በዓለም ደረጃ ሊያስከትል የሚችለው ሁኔታ ምንድነው ብለን ስንመለከት በአሁኑ ጊዜ የምዕራባውያን መንግስታት የሚወስዱትን እርምጃ ስንመለከት፣ በማዕቀብ ደረጃ የሚወሰደውን እርምጃ ስንመለከት ምንድን ነው የሚያሳየን? በአሁኑ ጊዜ ያሉት የገንዘብ መዋቅሮች፣ ገንዘብ የመክፈል መዋቅሮች በምዕራባውያን መንግስታት ቁጥጥር ስር መሆኑን እንገነዘባለን። እና ይሄ ከሆነ እንግዲህ ምን ማለት ነው? እነዚህ ምዕራባውያን መንግስታት እነዚህን የገንዘብ መዋቅሮች እንበል የዓለም ባንክ፣ የዓለም የገንዘብ ድርጅት ወይንም ደግሞ ስዊፍት የሚባለውን ወይንም ባንክ ፎር ኢንተርናሽናል ሴትልመንት የመሳሰሉት ድርጅቶች በምዕራባውያን መንግስታት ቁጥጥር ስር በመሆናቸው አንዳንድ መንግስታትን ተጽዕኖ ለማድረግ እየተጠቀሙባቸው ነው። ስለዚህ ምንድን ነው ይሄንን ስርዓት የመቀየር ዝንባሌ እናያለን። እና ቀደም ብሎ ተታሳውስ እንደሆነ ቻይና እና ሩሲያ ይሄን አይነት ችግር ይመጣል ብሎ የራሳቸውን የክፍያ መዋቅር አቋቁመው ነበረ። እና ይሄ ዝንባሌ በአሁኑ በጦርነቱ ምክንያት ሊጨምር ይችላል ብዬ እገምታለሁ። እና ስለዚህ እንግዲህ ምንድን ነው አንዱ ሊሆን የሚችለው ሁናቴ፣ እርግጥ መቼስ ሙሉ በሙሉ እርግጠኛ መሆን አይችልም፣ በምዕራብ ሀገሮችና በሌሎች ሀገሮች በተለይም በሩሲያና በቻይና መካከል ያለው የዓለም የገንዘብ ገበያ ሊከፋፈል እንደሚችል አንዳንድ ምልክቶች ያሉ ይመስለኛል። እና ከሚፈጠረው ውጤት ይሄም አንዱ ነው ብዬ ገምታለሁ።
መልካም። እንግዲህ የቀደሙ አሰራሮችን በተለይ ደግሞ በገንዘብ ዝውውር በግብይት ላይ ባንኮች የሚሰሩባቸውን ሳይቀር ሊለውጥ የሚችል ሁኔታ የመፍጠሩን ያህል የዓለምንም ማሰላለፍ እስካሁን ካለው ከድህረ ቀዝቃዛው የዓለም ጦርነት በኋላ የነበረውን ሁኔታም ይቀይራል የሚለው ድረስ ያልታወቁትን መንገዶች የሚመለከቱትን እንደተባባልነው ወደኋላ ላይ እናያለን። እስኪ ጠበብ እናድርገውና አሁን ወደ አፍሪቃ ይልቁንም ደግሞ ወደ ኢትዮጵያ የዚህ ፕሮግራም ተከታታዮች የገዛ ጉዳያቸው የዕለት ተዕለት ኑሯቸው ጋር እንዲያዛምዱ እናድርግ። ኢኮኖሚያቸው በቋፍ ያሉ ሀገራትን የበለጠ ኢኮኖሚያቸውን ሊያደቅ ይችላል የሚለው ስጋት አሁንም ቅርብ የሆነ ይመስላል። በተጨባጭ እንደ ኢትዮጵያ ያሉ ሀገሮች በአፍሪካ በጠቅላላው ማለት ይቻላል ኮቪድ ያስከተለው ፈተና የቱን ያህል ከፍተኛ ድቀት እንዳስከተለ ይታወቃል። ኢትዮጵያ ደግሞ አሁንም ድረስ ያላለቀ ጦርነት ውስጥ ነው ያለችው። ከአንድ አመት ተኩል በላይ ጊዜ የሄደ ጦርነት በዛ ደካማ ኢኮኖሚ ላይ ያደረሰው ጉዳት፣ በሚሊዮኖች ከቀያቸው የተፈናቀሉበት ሁኔታ አለ። ቀድሞውንም ትኩረት አላገኙም የሚባሉት አሁን ደግሞ ሌላ አዲስ ተፈናቃዮች እየመጡ ነው። በዚያም ምክንያት ፍልሰትን የሚመለከተውን ወደኋላ ላይ ገፋ አድርገን እንመለከታለን። እንደ ኢትዮጵያ ባሉ ኢኮኖሚዎችስ ላይ በተጨባጭ ምን ያስከትላል? የደረጃ ልዩነትም ቢሆን በቋፍ ናቸው የሚባሉት በርካቶች ናቸው። እና አቶ ገብርኤል እርሶ በአፍሪቃ ረጅም ዘመን ሰርተዋል፣ የአፍሪቃ ባንክን በማስተዳደር መርተዋል። እና ምን ይታዩታል? ከእርሶ ልጀምር።
አመሰግናለሁ አሉላ። ኢትዮጵያ ወይም ኢትዮጵያ መሰል ሀገሮች እዛ አካባቢ ያሉት ያው በዚህ በጦርነቱ ምክንያት በተነሳው አለመረጋጋት የመጀመሪያው እንደው ኢሚዲየትሊ በአጭር ጊዜ እንትን የሚለው ምንድን ነው? ፎር ኤግዛምፕል የቤንዚን ዋጋ መጨመር። ይሄ አሁን በተለይ የኢትዮጵያ መንግስት ሳብሲዲ ድጎማውን አነሳለሁ በሚልበት ሰዓት እንደገና ደግሞ የቤንዚን ዋጋ መጨመር በጣም ትልቅ ተጽዕኖ ይኖረዋል ብዬ ገምታለሁ። ሁለተኛ ሁለቱም ራሽያም ዩክሬንም በዓለም ትልቁ የእህል የግሬ ምንድን ነው የዊት የስንዴ
የሰብል
እነሱ ናቸው ሰፕላይ በዓለም ትልቁ እና በርካሽ ዋጋ የሚገኘው ከሁለቱ ነበረ። አሁን ለኢትዮጵያ አይነት ወይም ሌሎች የአፍሪካ ሀገሮች ኢምፖርት ለሚያደርጉ አጌን ይሄ በጦርነቱ ምክንያት በጣም ትልቅ የዋጋ መናር ይገጥማቸዋል። ሶስተኛው ቀደም ያልኩት የሎጂስቲክስ ነገር ነው። ለማስመጣትም ለመላክም ሎጂስቲክስ አስፈላጊ ነው እና አሁን የዓለም ሰፕላይ ቼን ሩቶቹ አሁን የኛ ሲወጣ በጅቡቲ አርጎ በባበል ማንዳብ አርጎ ወይ ወደ አውሮፓ ለመሄድ ወደ ላይ ይሄዳል ወይም ወደ ኤዥያ ለመሄድ ወደ ታች ይወርዳል። አሁን እነኛ ሁሉ አፌክትድ ሆነዋል እና ምናስመጣውም ምንልከውም እቃ የሎጂስቲክ እንትን እስከ 20% ድረስ ይጨመራል ተብሎ ይገመታል። ሌላው ምንድን ነው? አክሴስ ቱ ካፒታል። ለካፒታል የሚኖረን እንትን በዓለም ዙሪያ የኢንተርስሬት ከፍ ባለ ቁጥር ለእኛ በጣም አስቸጋሪ ነው። እንደ ሀገርም አሁን ከካፒታል ማርኬት ገንዘብ አክሴስ ለማድረግ ምናምን በጣም እየከበደ ነው የሚመጣው። ስለዚህ እንደኛ አይነቱ ኢኮኖሚ ቅድም እንዳልከው ኮቪድ አሁን የቅርብ ጊዜ ነው። ከኮቪድ በፊት ያንበጣ ወረራ ነበር። ካንበጣው በኋላ ጦርነቱ፣ በጦርነቱ ላይ ኮቪዱ፣ በኮቪዱ ላይ ይሄ እንደዚህ አይነት ነገርና ተደራራቢ ኢኮኖሚው መሸከም ከሚችለው በላይ የሆኑ ተደራራቢ ነገሮች እየመጡበት ነው። ግን አይ ቲንክ የኛ ሀገር ኢኮኖሚውን ማኔጅ የሚያደርጉት ሰዎች ለእነሱ ክሬዲት መስጠት ያስፈልጋል። እስካሁን ድረስ እንደምንም እያደረጉ ኢኮኖሚውን ለማስቀጠል ሞክረዋል። ግን ምን ያህል ጊዜ ለረጅም ጊዜ ይሄ መቀጠል እንደሚችል በጣም አሳሳቢ ነው ብዬ ገምታለሁ። አመሰግናለሁ።
መልካም። ፕሮፌሰር ወርቆ።
እሺ፣ በርካታ ያሉት ነጥቦች ወንድሜ አስቶታል። ለመጨመሪያ ያህል የነዳጅ ዋጋ መጨመሩ ለብዙ ሀገሮች ከፍተኛ ችግር ይፈጥርባቸዋል። ክፍያቸውን ስትመለከት ወይም ከውጭ የሚያስገቡትን እቃዎች ስትመለከት ከ20-30% የሚሆነው የነዳጅ ዘይት ወጪ ነው እና ያ በሚጨምርበት ጊዜ የመክፈል ችሎታቸው ዝቅ ይላል ማለት ነው። እና ቅድም እንደተጠቀሰውም በወረርሽኙ ምክንያት ወደ ውጭ የሚላከው እቃ ቁጥር ጨምሮ ቀንሷል። ከውጭ የሚመጡ ባለሀብቶች ኢንቨስት የሚያደርጉት በአፍሪካ ውስጥ ቀንሷል። እና እንግዲህ እዚህ ላይ ምንድን ነው መገንዘብ ያለብን ነገር፣ በርከት ያሉ ሀገሮች ቢጎዱም አንዳንድ የአፍሪካ ሀገሮች ዘይት የሚሸጡት በተለይም ናይጄሪያ እና አንጎላ ይጠቀማሉ ማለት ነው፣ ዋጋው ስለጨመረ ማለት ነው። እህሉን በሚመለከት ወንድሜ አቶ ገብርኤል እንዳነሳው ልክ ነው። በርከት ያሉ አፍሪካን ሀገሮች ስንዴ የሚያስገቡት በቆሎ ወይም የምግብ ዘይት ከራሻ እና ከዩክሬን ነው። አሁን እንግዲህ የዛ ዋጋ ይጨምራል ማለት ነው። እና በዚህ እንግዲህ ደግሞ የበለጠ የሚጎዱት ሀገሮች ከሰሜን አፍሪካ የሚገኙት ሀገሮች እነ ግብፅ፣ አልጄሪያ፣ ሞሮኮ፣ ቱኒሲያ በጣም ይጎዳሉ ከሌሎች ሀገሮች ይልቅ። ሌላው እንግዲህ የፋይናንሻል ገበያውን ስንመለከት ቅድም አቶ ገብርኤል እንዳለው የአፍሪካ ሀገሮች ገንዘብ የማግኘት እድላቸው እየቀነሰ ይሄዳል። በአንድ በኩል ምንድን ነው ወለዱ መጨመሩ፣ ወለዱ በጨመረ ቁጥር በዛው መጠን ገንዘብ የማግኘት ሬዝ የማድረግ አቅማቸው እየቀነሰ ይሄዳል እና ቅድም እንዳልነው እንግዲህ በወረርሽኙ ምክንያት በመጀመሪያ ደረጃ ከውጭ ሊመጣ የሚችለው የውጭ ምንዛሬ ቀንሷል። አሁን ደግሞ በጦርነቱ ምክንያት ወለዱ የሚጨምርበት ጊዜ ከውጭ አገር የመበደር አቅማቸው በዛው መጠን ይቀንሳል ማለት ነው። እና እንግዲህ ከዚህም ጋር ተያይዞ ደግሞ መታየት አለበት ነገር ምንድን ነው፣ በጦርነቱ ምክንያት የምዕራባውያን አገሮች በመከላከያ ወጪ ላይ ያላቸውን በጀት ጨምረዋል። ታስታውሱ እንደሆነ ለምሳሌ ጀርመኒ ካለን ኢኮኖሚ ቢያንስ 2% የሚሆነውን ለመከላከያ በጀት እናደርጋለን ብለዋል። ያ ማለት እንግዲህ ምንድን ነው የምዕራባውያን መንግስታት በጀት ወደ መከላከያው በሚያተኩሩበት ጊዜ በዛው መጠን ለእርዳታ ሊውል የሚችል ለብድር ሊውል የሚችለው ገንዘብ ይቀንሳል ማለት ነው። እና ስለዚህ በአፍሪካ ሀገሮች ኢትዮጵያ መሳሰሉት ሀገሮች ውስጥ ሊያስከትል የሚችለው ጦርነቱ ሊያስከትል የሚችለው የኢኮኖሚ ውጤት በቀላሉ የሚገመት አይደለም፣ ከፍተኛ ነው ብዬ አምናለሁኝ።
መልካም። በዚህ በአንድ አመት ተኩል ውስጥ በኢትዮጵያ ውስጥ በተካሄደው ጦርነት ሳቢያ ኢኮኖሚው መድቀቅ ብቻ አይደለም፣ ብዙዎች ቤት ንብረታቸውን አጥተዋል፣ ብዙዎች ህይወታቸውን አጥተዋል። በብዙ መቶ ሺዎች ጦርነት ግጭት ካለበት ቦታ መኖሪያቸው ወዳልነበረ ቦታ ሁሉ እንዲሄዱ ተገደዋል። ከፊሎቹን የመመለስ ጥረት ቢኖርም አሁንም ብዙዎች መከራ ላይ እንደሆኑ ነው የሚነገረው እና ቅድም ባነሳችሁት የኢኮኖሚ አቅም ለረሃብ የተጋለጡ በርካቶች መሆናቸውን በአማራና በአፋር አሁን ካለው ግጭት በተጨማሪ ቀደም ሲል ጦርነቱ በተካሄደበት በትግራይም ለረሃብ የተጋለጡ ሰዎች ከፍተኛ መሆናቸውን የተባበሩት መንግስታት ድርጅት በተደጋጋሚ ያወጣል። በተጨማሪ ድርቅ በርካታ አካባቢዎችን መጥቷል። ምንድን ነው ይሄ? በእርግጥ ሊኖር ሊታለፍ የሚችል ፈተና ነው ወይ? ቅድም አቶ ገብርኤል እንዳሉት ድርብርቡ ከየት ነው ወዴት እየሄደ ያለው የሚለውን ጥያቄ እንድናነሳም የሚያስገድድ ይመስላል። ፕሮፌሰር ወርቆ በርሶ ልጀምርና ወደ አቶ ገብርኤል ልመለስ።
በጣም በጣም ከባድ ችግር ነው። ምንድን ነው አንዳንድ ጊዜ እዚህ ሀገር እንደሚባለው ለፐርፌክት ስቶርም አይነት ነገር ይመስላል። ጦርነቱ ያስከተለው መፈናቀል አለ፣ አንበጣው አለ፣ አሁን ደግሞ ድርቀቱ መጥቷል እና እንኳንስ እንደ ኢትዮጵያ አይነት ሀገሮች መጠነኛ ኢኮኖሚ ያላቸው ሀገሮች ቀርቶ በመካከለኛ ደረጃ የሚቆጠሩ ሀገሮች እንኳን እንደዚህ አይነቱን ችግር ለመወጣት በጣም ያስቸግራቸዋል። እና እንግዲህ ምንድን ነው መደረግ አለበት፣ እነዚህን ችግሮች እንዴት መወጣት እንችላለን ለሚለው ጥያቄ እውነቱን ለመናገር መንግስት ብቻውን ሙሉ በሙሉ እነዚህን ችግሮች ይወጣል ብሎ ለማመን ያስቸግራል። ምክንያቱም ያለው የኢኮኖሚ አቅም ዝቅተኛ ነው። ስለዚህ እንግዲህ ምንም እንኳን በውጭ ሀገር እርዳታ መተማመን ባያስፈልግም ወደንም ጠላንም የውጭ እርዳታ በአሁኑ ጊዜ አስፈላጊ መሆኑን መቀበል ይኖርብናል እና እንግዲህ የውጭ እርዳታን መቀበል አለመቀበል ጥያቄ ሳይሆን በምን አይነት ኮንዲሽንስ ልንቀበላቸው እንችላለን የሚለው ነገር እዛ ላይ መወያየት ይቻላል። ስለዚህ በአንድ በኩል ያለ እና እንግዲህ እንደ አጋጣሚ ሆኖ እርዳታ ለማድረግም ፈቃደኛ ሆኑ ሀገሮች አሉ። እዚህ ላይ መገንዘብ የሚገባን እርዳታ በሚያደርጉበት ጊዜ ሙሉ በሙሉ ሰብአዊ በሆነ መንገድ ብቻ ሳይሆን ለራሳቸውም የኢኮኖሚ ጥቅም ስላላቸው እርዳታውን ማድረጋቸው አይቀርም። ለኢትዮጵያ ችግር፣ የኢኮኖሚ ችግር አሁን እንዳልኩ ለመፈናቀሉም ሆነ ሌላውም ዋናው መፍትሄ ወደንም ጠላንም የፖለቲካ መፍትሄ መኖር አለበት። ጥያቄዎቹ የሰው መፈናቀል፣ የጦርነቱ ጉዳይ እና አንበጣውንና ድርቀቱን እንኳን ወደኋላ ብናደርገው ዋናው ምክንያት የፖለቲካ ጥያቄ ነው እና ያሉት የፖለቲካ ጥያቄዎች ካልተፈቱ መንግስት የውጭ እርዳታ ቢመጣ ይሄ እነዚህን ችግሮች ሙሉ በሙሉ ሊፈታው አይችልም እና ትኩረቱ የፖለቲካ መፍትሄ መሆን ይኖርበታል። ከዚህም ጋር እንግዲህ ተያይዞ ውጭ ያለው ዲያስፖራ አስተዋጽኦ ማድረግ ይኖርበታል። መንግስትም ደግሞ እንደዚሁ ለይስሙላ ሳይሆን ውጭ ያሉ ኢትዮጵያኖች ያላቸውን ገንቢ ሀሳብ ያላቸውን አስተያየት በመቀበል ኢንተርቴን በማድረግ በፖለቲካ ውይይት ውስጥ ተሳትፈው ለፖለቲካ መፍትሄ አስተዋጽኦ እንዲያደርጉ መቀበል ይኖርበታል። እና ቅደም ተከተሉን ብንመለከት እንደኔ አስተያየት መጀመሪያው የፖለቲካ መፍትሄ ሆኖ ከዛ እንግዲህ አብረው ሊሄዱ የሚችሉት የኢኮኖሚ እርምጃዎች ይኖራሉ። ቅድም እንዳልኩት ከውጭ ሀገር የሚመጣ እርዳታ ይኖራል። ውጭም የሚኖሩ ኢትዮጵያኖች በተለያየ መንገድ አስተዋጽኦ ሊያደርጉ ይችላሉ ብዬ አምናለሁ።
መልካም፣ አመሰግናለሁ። አቶ ገብርኤል ተደራራቢ ጥያቄ እንዳላበዛ በተነሱት ላይ
እሺ፣ ፕሮፌሰር ወርቁ በደንብ ሄዶበታል። አይ ቲንክ ሉክ ይሄ ማንም ሰው ተዘጋጅቶ የተቀመጠ መልስ የለውም ለዚህ ጥያቄ። በሂደት የምናየው እና የምንመልሰው ጥያቄ ነው። ዋናው ፖይንት ምንድን ነው? ሶሉሽኑ ወርቁ እንዳለው የመንግስት ብቻ አይደለም። ይሄ ሼርድ ኮሌክቲቭሊ በህብረት ሁላችንም ያገባናል፣ ይመለከተናል፣ ፌክት ያደርገናል የምንለው በሙሉ አብረን ተቀምጠን ይሄንን መፍትሄ መፈለግ አለብን። አይ ቲንክ አሁን በቅርብ የተቋቋመ የብሔራዊ ምክክር ትክክለኛው እርምጃ ነው። ይመለከተኛል የሚሉት በሙሉ አብረው ተቀምጠው ችግሮቹን ለይቶ መፍቴ እንዲፈልጉ አብሮ የሚያቀራርብ ጥሩ ኢኮኖሚው ደረጃ ምንድነው የሚሆነው? ኦፍ ኮርስ እድገት ይቀንሳል። ምንም ጥያቄ የለውም። ማኑፋክቸሪንግ ሴክተሩ ብዙ ማኑፋክቸር አያረግም በተለያየ ምክንያት፣ የእርሻው ሴክተርም እንዲሁ፣ የሰርቪሱም እንዲሁ። ስለዚህ ኢኮኖሚክ ኮንትራክሽን የኢኮኖሚ መጥበብ ኮንትራክት የማድረግ ይኖራል። ግን በዚህ አይነት ሁኔታ ውስጥ ምንድን ነው መንግስት እንግዲህ የአመራር ችሎታ ፈተናው ይሄ ነው። ይሄ ሊደርሽፕ ችሎታ ፈተናው ይሄ ነው። ሁሉ ነገር አልጋ ባልጋማ ሳለ ሁሉም መሪ መሆን ይችላል። ግን የመሪነት ጥራት እንግዲህ የሚታየው በዛ አይነት ጊዜ ነው። አብሮ ተቀምጦ ፕራዮሪታይዝ ቅደም ተከተል ማውጣት መቻል ምንድን ነው ዛሬ እንደ ሀገር አሁን መደረግ ያለበት ነገ መደረግ ያለበት ዛሬ የሆነው ለነገ የሚተላለፈው ምንድን ነው ብሎ ስምምነት ፈጥሮ እዛ ላይ በዛ አቅጣጫ መሄድ ነው። ይሄ ፕራዮሪታይዜሽን ሲኮንሲንግ የሚባሉት አንዱ ከሆነ በኋላ ሌላውን ነገር ደግሞ እንዲሆን የሚያደርገው አሉ። እነሱን ቁጭ ብሎ መንግስት በምክክር ከፕራይቬት ሴክተሩ ጋር ከሲቪሊያኑ ጋር ተነጋግሮ ብሔራዊ ስምምነት ላይ ደርሶ በዛ መሄድ ነው የሚቻለው ብዬ ነው የምገምት።
መልካም። በዚህ ሰዓት ይህን ውይይት የሚከታተሉ አድማጭ ተመልካቾቻችንም በያሉበት እንደሚነጋገሩበት ተስፋ አድርጋለሁ። የቤተሰቦችን ህይወት፣ አካባቢን ብሎም የሀገርን ፈተና ላይ የጣለ ሁኔታ ነው። በቀደሙ ችግሮች ላይ የተደረበ ነገር ነው የመጣውና ብዙ ጥያቄዎች፣ አቶ ገብርኤል እንዳሉት ያለቀ መልስም የሌለበት ሁኔታ ላይ ነው ያለ ነው። እስኪ ከኢትዮጵያ ጉዳይ የዚህ ሁሉ መነሻ ወደ ሆነችው ሀገር እናምራ። የሚያወዛግቡ ነገሮች ይነሳሉ። በተለያየ ሁኔታ ጊዜያዊው ትኩሱ መነሻ ሩሲያ ዩክሬንን መውረሯ ነው እና ሩሲያ በራሷ ላይስ ምንድን ነው የሚጠብቃት? ይሄ ቅድም ያልታወቀው አድራሻ ወይም ክልል ያልኩት ነው፣ ብዙም የማናውቀው ሁኔታ ነው ወደፊት የሚሆን። ግን እስኪ አሁን በሆኑት ውስጥ ለመለካት ሞክሩ። የፈተናውን ትልቅነትና ግዙፍነት ያህል ከዚህ በፊት ያልተደረጉ የቅጣት እርምጃዎችን ምዕራባውያን አገሮች ወስደዋል። በእርግጥ እነኚህ እርምጃዎች የሚፈለገውን ለውጥ ያመጣሉ ወይ? ፕሬዚዳንት ፑቲን ጭንቅላት ውስጥ ያለውን ማንም የሚያውቅ አይመስለኝም። መሪዎችም ግራ እንደተጋቡ ነው። የሚቀጥለውን እርምጃ ከሆነ በኋላ ነው የምናውቀው። ምን ይታያችኋል? እንደው ስሜት የሚሰጥ ነገር ከዚህ ውስጥ ማምጣት መምዘዝ ከተቻለ ለውይይት ያህል የሚበቃ አድማጮች፣ የዓለምን ትኩረት በሳበውና እያነጋገረ ባለው በየትኛውም የዓለም ጫፍ ያለ ማንንም ሕይወት በቀጥታ የሚመለከት በሚመስለው ቅርባችን ስለሆነ የሚታይ ጦርነት አስመልክቶ ከሁለት ከፍተኛ የምጣኔ ሀብት አዋቂዎች ጋር የተካሄደው ውይይት አላበቃም። ተከታዩንና ቀሪውን በሌላ ፕሮግራም፣ ሙሉን ግን በቪዲዮ ምስል የሚታየውን ጨምሮ በድረገጻችንና በማኅበራዊ ትስስር አምዶቻችን ላይ እናኖራለን። ለአሁኑ ግን ዋና መቀመጫውን በዋሽንግተን ዲሲ ያደረገው የዩናይት ስቴትስ የዓለም አቀፍ ጉዳዮች የጥናት ማዕከል አትላንቲክ ካውንስል ባልደረባ፣ ቀደም ሲልም ለበርካታ ዓመታት የአፍሪካ ልማት ባንክ ዲሬክተር ጀኔራል ሆነው ያገለገሉትን አቶ ገብርኤል ንጋቱንና ሞንትሪያል ካናዳ የሚገኘው የዳውሰን ኮሌጅ የምጣኔ ሀብት መምህርና የትምህርት ክፍሉም ሊቀመንበር የሆኑትን ፕሮፌሰር ወርቁ አበራን፣ ሁለቱንም እንግዶቻችንን ለጊዜያቸው እናመሰግናለን። እግዜር ይስጥልን።
ወርሃ የካቲት በኢትዮጵያ የቅርብም የሩቅም ታሪክ ለየት ያሉ ጉዳዮች የተፈጸመባት ወር ናት።
ንጉሴ አክሊሉ ታዲያ በምሽቱ ዝግጅቱ ራቅ ያለውን የካቲት ድንገት ሊያስታውሰን መርጧል።
ትዝታና ሉላ ዛሬ የጥቁር ሕዝቦች የትግል ተምሳሌት ተደርጎ በሚወሰደው በዚህ በየካቲት ወር መጨረሻ ሳምንት ፕሮግራማችን መሬት ላራሹ ለላብ አፍሳሹ እየተባለ በቀደምት ታጋይ ተማሪዎች የተዘመረለትን የኢትዮጵያን ገበሬ ባለፉት የታሰበውን የገጠርን መሬት የሕዝብ ያደረገውን የየካቲት 25ቱን 1967 አዋጅ አስመልክቼ ሲወደስበት በኖረው አማርኛ ቀኔ ያለ ንክስና ዘውድ ያለ ገበሬ ማዕድ እንደማይታሰብ ላስረግጥለት ወደድኩ። አነሂ እኔ ግን አለባለቅኔው አነሂ 81 መጽሐፍተ አበው ተምሬ አመልክ በነጋዴ ወእሰግድ ለገበሬ እኔ ግን 81ዱን መጽሐፍት ተምሬ በገበሬ ከማምለክ ለገበሬ ከመስገድ አልዳንኩም ሲል ነው። ይህም ያለ ንግድና ያለ እርሻ ትምህርት ብቻውን በቂ እንዳልሆነና እንዳይጠቅም ያስረዳል ይላሉ። የካቲትን በየካቲት እንዲሉ በደርግ የማስታወቂያ ሚኒስቴር የካቲት መጽሔት ዋና አዘጋጅ የነበረው ጸጋዬ ኃይሉ ተፈራ ዛሬም የመሬት ላራሹ ጥያቄ ሙሉ ለሙሉ አልተመለሰም ባይ ነው። ሐሳቡን ብዙዎች ይጋራሉ። ጸጋዬ ኃይሉ
በአዋጅ ደረጃ በእውነቱ ደርግ በሄርሜልኩ በ17 አገዛዝ ዘመኑ እንደው ፈራ የሚባለው ትልቅ ነገር ቢኖር በእውነቱ ገበሬውን ነፃ ማውጣቱ ነው፣ መሬትን ላራሹ ማድረጉ ነው። እንግዲህ ትንሽ የሚያጠራጥረው ምንድን ነው? ኮሚኒስትን አካሄድ ስለያዘ ደርግ በወቅቱ ኮሚኒዝምን ልከተል ብሎ ሶሻሊዝም ስላወጀ የግል ይዞታን በማጠንከር ፈንታ መሬቱን የግል ሙሉ የሆኑ በማድረግ ፈንታ የህብረት ስራ ማህበራትን እያደራጀ ገበሬውን እያስገደደም እየገፋፋም ሳያሳምን ያም ወልባ ማልባ እያለ የህብረት ስራ አጠናክራሉ በሚል እንትን አካሄድ መሬትን ሙሉ ለሙሉ ያራሹ ከማድረግ ትንሽ ወደኋላ የዘገየና የተጎተተ ይመስላል። ያ ደግሞ ደርግ ከተገረሰሰም በወዲህ መሬት የመንግስትና የህዝብ ነው በሚል ጠቃላይ ደምሳሳ አባባል ዛሬም በቁርጥ መሬቱ በገበሬው የግል ይዞታነት በማያሻማ ሁኔታ የተመለሰለት አይመስለኝም። ዛሬም የመሬት ይዞታ ጥያቄ ዘላቂ እና ማዳግም መፍትሄ አግኝቷል የሚል ግምትና እምነት የለኝም።
አመሰግናለሁ። አቶ ጸጋዬ ኃይሉ ተፈራ የገበሬና የእርሻ ነገር ከተነሳ እንዳረሰው ሁሉ የሞፈር ዕቃ ጨብጦ ስትቅም የሰው ስጦ ሞፈር ቀንበር ምንድን ነው እስቲ ካወቅሽ ተናገሪ ሰው በሠራው የምትኖሪ እሺ ለቃቅሚ ግድ የለም ያውም ላንቺ ሆድ ማን ይሳሳል የሚያሳዝነው ከምትበዩ የምታፈሽው ይብሳል። ንገሪኝ የመስቀል ወፍ ስላንቺ ይጨነቃለሁ ህልውናሽን እንጂ ምግባርሽን የታውቃለሁ የሚል ግጥም እንዳለኝ አስታውቼ ዛሬ ዝግጅቴን በዚሁ ላጠቃል። የዛሬ 15 ቀን እንገናኝ።
ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ርዕሰ ጉዳዮች ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን
የዛሬውን በዚሁ ልንቋጭ ነው። የኢሜይል አድራሻችንን ለማስታወስ horn@voanews.com፣ የስልክ ቁጥራችን 2022059942 የውስጥ መስመር 14 ነው። ጻፉ፣ ደውሉልን።
አድማጮች አሁን ወደ ስርጭታችን ማገባደጃ ማምራታችን ነው።
የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 25 እና 30 ሜትር ባንዶች
እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ።
ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ
የራዲዮ መጽሔት አዘጋጅና አቅራቢዎች
ትዝታ በላቸውና
አሉላ ከበደ በዚህ ተሰናበትን።
ሰላም ደህና ሁኑ።